Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እናስተልኝ እንደምናምሽታችኋል። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለዛሬ በወሩ ከተደመጡ መርሃ ግብሮቻችን መካከል መራርጠን ያነቃቃሉ፣ አዲስ ሐሳብ ይፈጥራሉ ያልናቸውን መራርጠን ዘንላችኋል። የምሽቱ መርሃ ግብር በመምራት የደገረመው ኬሊያስ አስማረጋዝና ከመላው የአሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር አብራችሁ ቆያለሁ። እናንተም አብራችሁን ስለምታመሹ እናመሰግናለን። በኢትዮጵያ በጉዲፈቻ ወደ ተለያዩ ሀገራት ይወሰዱ የነበሩት ህጻናት በሚደርስባቸው የማንነት ቀውስና ባሳዳጊዎቻቸው በሚደርስባቸው በደል ምክንያት የውጪ ጉዲፈቻ ሙሉ ለሙሉ ከታገደ 3 አመታትን አስቆጠረ። በዚህ ምክንያት የሀገር ውስጥ ጉዲፈቻ እያደገ መሆኑን የአዲስ አበባ ሴቶችና ህጻናት ቢሮ ቢያስታውቅም በዘርፉ የሚሰሩ የህብረተሰብና ድርጅቶች ግን እድገቱ ጅማሮ እንጂ ካለው ችግር አንጻር በቂ አይደለም ይላሉ። ይህ የሀገር ውስጥ ጉዲፈቻ ያለበት ሁኔታ በተመለከተ ስመኝሽ ቆየ ከቤተሰብ አገልግሎት ማዕከል መስራችና ዋና ስራ አስኪያጅ አቶ ተፈራ ኃይሉ ጋር ቆይታ አድርጋ አጠናቅሮ የነበረውን ዘገባ በድጋሚ ታደምጡት ዘንድ ለዚህ ምሽት አዘጋጅተንላችኋል።
ኢትዮጵያውያን ለጉዲፈቻ እንግዳ አይደሉም። በተለያዩ ባህላዊ፣ ሃይማኖታዊና ህጋዊ ስነ ስርዓቶች ወላጅ አልባ ወይም ረጅ የሌላቸውን ህፃናት በጉዲፈቻ ወስዶ ማሳደግ የሀገሪቱ ባህል መገለጫ ሆኖ ኖሯል። ነገር ግን በተለያዩ ጊዜያት ያጋጠሙ እንደ ረሃብ የመሳሰሉ ተፈጥሯዊና ሰው ሰራሽ አደጋዎች የህብረተሰቡን አቅም በማዳከማቸው የሀገር ውስጥ የጉዲፈቻ ባህልም አብሮ ተቀዛቀዘ። በአንድ ወቅት የብዙ ተቋማትና ግለሰቦች የገንዘብ ምንጭ የነበረው የውጪ ጉዲፈቻ በፍጥነት ማደግም የሀገር ውስጥ ጉዲፈቻውን ጭራሽ አጠፋው። ከ1992 ዓ.ም አንስቶ የውጪ ጉዲፈቻ እስከታገደበት 2009 ዓ.ም ከ40,000 ኢትዮጵያውያን ህጻናት በላይ በጉዲፈቻ ወደ ውጭ ሀገራት ተወስደዋል። በአሜሪካ ብቻም ከ16,000 በላይ ኢትዮጵያዊ ህጻናት እንዳሉ መረጃዎች ያሳያሉ። በኢትዮጵያ ጉዲፈቻ ዙሪያ ለበርካታ አመታት የሰራውና ሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ማዕከል የተሰኘው በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነው አቶ ተፈራ ኃይሉ በጉዲፈቻ ወደ ውጪ የሚወሰዱ ህጻናት የሚያጋጥማቸው የነበሩ ችግሮችን እንዲህ ይገልጻዋል።
በአብዛኛው የማንነት ጥያቄ ላይ ችግር አለው። ማለትም ወደ ተለያየ ሀገር አውሮፓ፣ አውስትራሊያ፣ ካናዳና አሜሪካ በመጡ ጊዜ የመጀመሪያውና ትልቁ ነገር አዲስ ቤት፣ አዲስ ሽታ፣ አዲስ ትዕዛዝ፣ አዲስ መመሪያ፣ ከቤት አለመውጣት፣ ልጆቹም ያላቸውን የቋንቋ አለመቻል፣ ልጆቹ በቤተሰባቸው ውስጥ በሚኖሩበት ጊዜ ሌሎች በስማቸው ሌሎች ጓደኞቻቸው ጋር የሚጠሯቸው ያማንዱ ችግር ነበር። ሌላው ደግሞ በሁለት ነጮች መሃል ወንድሞቻቸው ነጮች ሆነው እነሱ ዛ መሃል ላይ በመገኘታቸው እንደዚህ ደግሞ ማይክሮ አግሬሽን የሚባል ነገር አለ። አንቺ በእውነት ከዚህ ነው የተወለድሽው? ከአንቺ ከዚህ ነው የተወለድሽው? የሚልም ነበር። ከዛም በኋላ ግን ጥቁና ዋንኛው የኢንተርናሽናል ችግሮች የነበሩት ኢትዮጵያውያን ወጣት ልጆችንም በማደጉ ሄዱ ስለነበረ ያንን የአሜሪካን ወይም የአውሮፓ ወይም ደግሞ የካናዳና የአውስትራሊያን ባህሉን ባለማወቃቸው ምክንያት ብዙ ችግሮች ይፈጠራሉ ማለት ነው።
እነዚህን ጉዳቶች መሰረት አድርጎ መንግስት ከ2009 ዓ.ም. ጀምሮ የውጭ ጉዲፈቻ እንዲታገድ አድርጓል። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ የቅርብ መረጃ እንደሚያሳየው ግን ኢትዮጵያ ውስጥ ከ4.5 ሚሊዮን በላይ ወላጅ አልባ ህፃናት ይገኛሉ። አቶ ተፈራም መንግስት የወሰደው ድንገተኛ እርምጃ እነዚህን ህፃናት ያላገናዘበ ነበር ይላሉ።
ወጪውን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በ2007-2006 ባደራ 3 በጉዲፈቻ እንዲሁም ደግሞ በ2008-2005 ባደራ ብቻ የሄደበት ነበር። ከዛም በኋላ በ2009 በማደጎ 150፣ በ2010 ደግሞ 138 ባደራ 148 ሄደ። በጣም አናሳ የሆነበት ካላት ሀገሪቷ በተለይ ካላት የ5.5 ሚሊዮን ህጻናት ችግረኛ ህጻናት በተለይ እንደውም አሁን በአሁኑ ሰዓትም ሊጨምር ይችላል የሚልም አለ። ምክንያቱም በጦርነቶችና በዚህ በረሃብም በተለያዩ ምክንያቶች
ቁጥሩ እንደሚያሳየው የውጭ ጉዲፈቻ ከታገደ በኋላ የሀገር ውስጥ ማደጎ በተወሰነ ደረጃ ጭማሪ ያሳይቷል። ነገር ግን ኢትዮጵያ ውስጥ አስቸኳይ እርዳታ ከሚፈልጉ ወላጅ አልባና በኢኮኖሚ ችግር ውስጥ የሚኖሩ ህጻናት ቁጥር አንጻር በአሁኑ ሰዓት ብቸኛ አማራጭ ሆኖ የሀገር ውስጥ ማደጎ ዙሪያ ገና ብዙ ሊሰራ እንደሚገባ አቶ ተፈራ ያስረዳል።
በሀገር ውስጥ ማደጎ የማደጉ አንደኛ በጣም በሚገርም ሁኔታ ልጆች በባህላቸውና ታሪካቸውን አውቀው የሚያድጉበት ማህበረሰቡም ደሌላው ጊዜም ወይዘሩን ወይ ቀለሙን ወይ ንግግሩን ቋንቋውን ስማይቶ የማይለይበት በጣም ጥሩ የሆነ ችግረኛ ልጆችን በተለይ ተጥለው የሚገኙ ልጆችን እንደራስ አርጎ የማሳደግ እናትና አባት የሌለውን ልጅ እንደራስ አርጎ የማሳደግ በማይድን በሽታ ለተያዙ ወላጆችን ልጆች እንደራስ አርጎ የማሳደግ እንዲሁም ደግሞ በከፍተኛ የኢኮኖሚ ችግር ውስጥ ያሉትን ቤተሰቦች እንደራስ አርጎ በማሳደግ ልጅ የሌለውን ቤተሰብ እና ቤተሰብ የሌለውን ልጅ አንድ ላይ በማምጣት ቤተሰብን መመስረት ነው አዶፕሽን የሚባለው።
የሀገር ውስጥ የማደጎ ሂደት ከመፈለግ ይጀምራል ሊላላ አቶ ተፈራ። የሴቶችና ህጻናት ቢሮ ባስቀመጠው መስፈርት መሰረትም ህጻናትን በማደጎ መውሰድ የሚፈልጉ ሰዎች ኢትዮጵያዊ መሆናቸውን የሚያሳይ መታወቂያ፣ በቂ ገቢ እንዳላቸው የሚያሳይ ማስረጃ፣ የህክምና ማረጋገጫ፣ የጋብቻ ማስረጃና የድጋፍ ደብዳቤ የመሳሰሉ 10 መስፈርቶችን ማሟላት ይኖርባቸዋል። ሴንተር ፎር ፋሚሊ የተሰኘው የተፈራ ድርጅትም ህብረተሰቡን ስለ ጉዲፈቻ ከማስተማር አንስቶ ኢትዮጵያዊ ጉዲፈቻ አድራጊዎች አስፈላጊውን መስፈርት አሟልተው እንዲገኙ በማገዝ ይሰራል።
5 ነገሮችን ለማድረግ ነው የተነሳ ነው። አንደኛ በቃ ያሉትን ባህላዊውን ሃይማኖታዊውንና የህግን መሰረት ያደረገውን የማደጎ ስርዓት በማሳወቅና በማስተማር የበለጠ ማህበረሰቡ ኢንቮልቭ እንዲያደርግ። ሁለተኛ እነዚህ ማህበረሰቦች ደግሞ ወስከወሰኑ ላይ ማሳደግና ማገዝ ፈልጋለሁ ካሉ እውቀትን መሰረት ያደረገ የማደጎ ማህበረሰብ በመፍጠር ምዝገባ እንዲያከናውኑ ማድረግ። ሶስተኛ ደግሞ እነዚህ በማደጎ ለመወሰድ የተዘጋጁ በህፃናት ማሳደጊያ ውስጥ ያሉት ህፃናትን ደግሞ እነሱንም እንደዚሁ እድሜያቸው የገፋውን ልጆች ከ18 ዓመት በላይ ሆነው ስራ የሚያገኙበት ነገር በማመቻቸት ለሰራተኞቹ ደግሞ የህፃናት አያያዝና አጠባበቅን በማስተማር የተሻለ ጤነኛ ህፃናትን ከተማረና እውቀት ካለው የማደጎ አድራጊ ቤተሰብ ጋር በማገናኘት ጽድቅ ያለ መረጃ ጤናማ የሆነ ልጅና የተማረን የማደጎ አድራጊ ቤተሰብን ፈጥረን እቺ በአገራችን ችግር እንፍታ ነው።
ፍላጎቱ ኖሮ ወላጆች መጥተው ህፃናትን ከወሰዱ በኋላ ለህፃናት መደረግ ያለበት እንክብካቤን የዛኑ ያክል ትኩረት ሊሰጠው ይገባል። ህፃናት ከተወሰዱ በኋላ ኑሯቸው ምን ይመስላል? ከቤተሰቦቻቸው ጋራ ምን ያክል ተላምደዋል? ደስተኞች ናቸው ወይ? የሚሉትን ነገሮች ለሚደረገው ክትትልስ ኃላፊነት የሚወስደው ማን ነው? ወላጆችስ ለዚህ ያላቸው ቀጥ
በማደጎ ከተወሰዱ በኋላ ሁለት ነገር መጠየቅ አለበት። የት ናቸው? ያሉበት ሁኔታ ምን ይመስላል? ይሄ ሪፖርት በየአመቱ የሚሰጥ የፖስት ፕሌስመንት ሪፖርት ይባላል። ከማደጎ በኋላ ልጆቹ የትና እንዴት ናቸው? እስከ እድሜው 21 አመት እስኪሞላ ወይም ደግሞ ከቤት በኢትዮጵያ ኮንቴክስት ከቤት እስኪወጣ ድረስ ያለው ማለት ነውና እድሜያቸው ከ21 አመት በላይ የሆኑትን ጥያቄ ጠይቃሉ። ማን ነኝ ብለው መጠየቃቸው ስለማይቀር ግልጽነቱ እንዲኖር መማማር የሚያስፈልጋል። በተለይ ትልቁ ስራ ልጆችን በማደጎ ለመውሰዱ ሳይሆን በተለይ ከማደጎ በኋላ ሊደርሱ የሚችሉትን ነገር ትምህርት በማስተማር መረጃዎችን በማቅረብ ህክምና አገልግሎትን በመስጠት ፖርት ኔትወርኮችን በመፍጠር በተለይ እርስ በርሳቸው የማደጎ አድራጊ ቤተሰቦች አንድ ላይ እንዲመጡ ልጆቹም አደልት አዳፕቲስ እድሜያቸው 21 አመት በላይ የሆኑትም አንድ ላይ እንዲመጡና እንዲነጋገሩ በአገራችን የማደጎ ስርዓት ላይ ምክክርና ውይይት እንዲደረግ አሁን ጥያቄው በጣም ወሳኝና መሰራት ያለበት ነው።
የሀገር ውስጥ ማደጎ አቶ ተፈራ በሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ድርጅት ውስጥ ትኩረት ሰጥቶ የሚሰራበት ጉዳይ ነው። ህብረተሰቡ በጉዲፈቻ ዙሪያ ያለውን እውቀት ከማጎልበት አንስቶም እስከ ድህረ ማደጎ አገልግሎቶች ድረስ ለመስራትም ከሴቶችና ህፃናት ሚኒስቴር ጋር አብሮ በመስራት ላይ እንደሚገኝ አቶ ተፈራ ይገልጻል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የሀገር ባህል አልባሳት ተፈላጊነታቸው ከሚጨምርባቸው ጊዜያት አንዱ የበዓላት ሰሞን ነው። በዚህ በዋሽንግተን ዲሲና አካባቢዋ የሚገኙ የባህል ልብስ መሸጫ ሱቆች ጥምቀትን የመሳሰሉ በዓላት ሲቃረቡ ወትሮ ደንበኞች ይበዙባቸው ነበር። የዘንድሮ የጥምቀት በዓል ግን የኮሮና ቫይረስ ወረርሽኝ ከተፈጠረ ወዲህ ግን የንግድ ክንውኑ ቀላል የማይባል ተግዳሮት ገጥሞታል። ሀብታሙ ስዩም በተያያዥ ጉዳዮች ላይ ሀሳቡን ያጋራ እንግዳ ነበረው፣ እንደሚከተለው ይደመጣል።
አመሰግናለሁ ኤደን። በስልክ መስመራችን ላይ ጋበዝኩት ተስፋሁን አዱኛን ነው። ተስፋሁን ሚስ ኢትዮጵያ ዩኤስኤ የተሰኘውን የቁንጅና ውድድር በማስተናገድና በኢትዮጵያ ማህበረሰብ ውስጥ በሚያደርጋቸው የበጎ አድራጎት እንቅስቃሴዎቹ ይታወቃል። ዛሬ ግን ጋበዝኩት ጥምቀት እንደመሆኑ የባህል አልባሳት ንግድ በኮሮና ቫይረስ ሰሞን ያለውን መልክ እንዲያስረዳን ነው። ተስፋሁን በመጀመሪያ በእጅጉ አመሰግናለሁ እንግዲህ ለመሆን ስለፈቀድክ።
እኔም በጣም አመሰግናለሁ ቪኦኤ ይህንን እድል ስለሰጠኝ። በዚህ አጋጣሚ ለመላው ኢትዮጵያ ህዝብ እንኳን ለጥምቀት በዓል አደረሳችሁ ለማለት ፈልጋለሁ።
እጅግ በጣም እናመሰግናለን ተስፋሁን። ለመሆኑ በባህል አልባሳት ንግድ ውስጥ ስንት ዓመት ቆይተሃል? ከኮሮና ቫይረስ መከሰት በፊትስ የነበረው ንግድ ምን ይመስላል? በተለይ በዚህ በዋሽንግተን ዲሲ ሜትሮ ኤሪያ በሚባለው ስፍራ
ኢትዮጵያን ትዋይስ ቡቲክ በላንድማርክ ውስጥ 2000 በፈረንጆች አቆጣጠር የጀመረው ዋናው እንግዲህ ትልቁ ስራው በባህል አልባሳትና በባህል ቁሳቁሶች ዙሪያ ነው። ላንድማርክ እንግዲህ ስለተዘጋ ወደ ስፕሪንግፊልድ ሞል በ2018 ወደዛ አድራሻችንን ቀይረናል። እንግዲህ ለብዙ ዓመታት ይህን የባህል አልባሳትና የባህል ወጎቻችንን በመሸጥ ላይ ቆይተናል። እንደ አልከዋንተም ይሄ ኮሮና ባለፈው ዓመት ከመጣ ጊዜ ጀምሮ እንደ ማንኛውም ቢዝነስ ለተወሰኑ 2 ወራት አካባቢ ዘግተን ነበረ። ከዛ ተከፈተ። እንደ በፊቱ ያን ያክል በጣም ብዙ ሰው መጥቶ ቢዝነሶችን ለማካሄድ ያለው የህመሙ ጉዳይ ቁጥሩ እየበዛ በመሄዱ ምክንያት ሰውን ቁጥር መጠን በጣም ቀንሶታል። ስራውም ላይ ጫና መፍጠር ጀምሯል። ግን በተለያዩ መንገዶች ስላሉ ብዙ የኮሚኒቲው ዝግጅቶች ለምሳሌ እንደ ክርስትና፣ ልደት፣ ሰርግ የመሳሰሉ ነገሮች በሰፊው ለማድረግ ስላልተቻለ በስራው ላይ ተጽዕኖ መፍጠር ጀምሯል። አሁንም እየፈጠረ ነው።
ጥምቀት ሲቃረብ፣ ገና ሲቃረብ የነበረው ድባብ ምንድን ነበር የሚመስለው? የኢትዮጵያ ማህበረሰብ አባላት የባህል አልባሳትን በመግዛት ረገድ ምን አይነት ነገሮች ይከናወኑ ነበር? የተወሰነውን ትዝታ አስቻገረ።
አዎ፣ አሁን ያው ለተወሰኑ አመታቶች ብዙ ጊዜ በጋራ ይከበር ነበር ጥምቀት በአንድ ላይ በመሆን ቤተክርስቲያኖች እና እኛም እንግዲህ በሀገራችንም እንደሚታወቀው ለጥምቀት ያልሆነ ቀሚስ ይበጣጠስ ስለሚባል ቤተሰቦች ልጆቻቸውን ይዘው መጥተው አንድ አይነት ልብስ ተመሳሳይ ነገር በማድረግ ያላቸውን ባህላዊ እሴት ለሌላው ማህበረሰብ ለማሳየት ቀደም ብሎ ነበር የሚዘገጃጁት እና አንዳንዶቹ በተለይ ቀድመው 2 ወር በፊት ማዘዝ ይኖርባቸዋል እንዲሰራላቸው ከፈለጉ። ካልሆነም ደግሞ እድሉን ላላገኙ ደግሞ መተው የተዘጋጀውን ልብስ እኛ በብዛት ስለምንይዝ ቀደም ብለው ማዘዝ ላልቻሉ መተው ይገዛሉ ማለት ነው። እና በጣም ደስ ይላል። በተለይ ቤተሰብ ያለው ሰው ባል፣ ሚስት፣ ልጆቻቸው አንድ አይነት ተመሳሳይ የሆነ ልብስ ላለፉት ከኮሮና በፊት በጣም ይሄ የታወቀ ነበረ እና አሁን ግን ያን ለማድረግ ያው ፍራቸውም ስላለ ስቲል በተወሰነ መልኩ አለ፣ ግን እንደዛኛው እንደ በፊቱ እንደነበሩ አይደለም። እና ይሄን ደግሞ እኛ አካባቢ በደሜ ኤሪያ ለየት የሚያደርገው እንደምታውቀው በጣም ብዙ ኢትዮጵያን ኮሚኒቲ ስላለ ቸርቾቻችንም በጣም ብዙ ስለሆኑ እንደው ከአዲስ አበባ ባልተነሳነሰ መልኩ ነበር የሚካሄደው እና አሁን ግን ኮሮናው ምክንያት ብዙም ሰው ያንን ለማድረግ ፍራቻ ይኖራል እና ያን እንደ በፊቱ የምናየው ነገር አይደለም እና በፊት የነበረው ዝግጅት እንደዛ ነበር።
ቀደም ብለህም ጠቅሰዋል፣ ከባለፈው ዓመት ወዲህ የኮሮና ቫይረስ ተከስተዋል። በዩኤስ አሜሪካም በሺዎች የሚቆጠሩ ሰዎች አልፈዋል። በባህል ልብስ ሰዎች ንግድ ላይም እየፈጠረ ያለውን ጫና አስረድተናል። የፈጠረው ጫና እንዳለ ሆኖ ንግዱ ይቀጥል ዘንድ የተለያዩ አማራጮችን የምትሞክሩ ይመስለኛል። በቫይረሱ ምክንያት ሱቆቻችሁ ድረስ ለመምጣት የማይችሉ እንግዶችን እንዴት አድርጋችሁ ነው በመድረስ ላይ የምትገኙት?
ልክ ነው። መቼም አሁን ትልቁ ነገር ይሄ ቴክኖሎጂ ለበጎ አገልግሎት ካዋል ነው። በጣም ጠቀሜታው ከፍ ያለ ነው እና በተለያዩ የሶሻል ሚዲያዎች ሁሉ እንዲሁም በዌብሳይታችን ሰዎች እኛን ካሉበት የሚፈልጉትን እንዲደርሳቸው እናደርጋለን። የሚፈልጉትን ካገኙ ደግሞ ያው ባድራሻቸውን ልክላቸዋለን እና ትልቁ የሶሻል ሚዲያውም ሆነ የቴክኖሎጂው እርዳታ ከፍተኛ ነው በአሁኑ ጊዜ እና በቀላሉ በቤታቸው ቁጭ ብለው የሚፈልጉትን ነገር በሚመቻቸው መልኩ ገብተው ካዩ በኋላ ያንን ሲከፍሉ ባሉበት ድረስ በፖስታ እዛው እናደርስላቸዋለን ማለት ነው እና በእርግጥ ከፍተኛ የሆነ ጥንቃቄ ነው የምናደርገው። እኛ ሞል ውስጥ ነው ያለነው። በጣም ትልቅ የተንጣለለ ሞል ውስጥ ከእጅ ማጽዳት ጀምሮ ርቀትን በመጠበቅ በጥንቃቄ መተው መጠቀም ይቻላል። መምጣት ደግሞ ለማይችሉ ያለውን ችግር ለሚፈሩ ሰዎች ደግሞ በዌብሳይትም ሆነ በሶሻል ሚዲያዎች መግባት የሚፈልጉትን መርጠው ማዘዝ መግዛት ይቻላል። ያው ወቅቱ እንግዲህ ይህን እስኪያልፍ ድረስ በትንሹም ቢሆን ሁሉም ነገሮች ያው መደረጋቸው አልቆመም። ሰርጎችም አሉ፣ ክርስትናዎችም፣ ርዝደቶችም፣ በዓላቶችም እያከበርን ነው። ግን ትልልቆቹ በአዳራሽ ውስጥ የሚደረጉ ነገሮች ለጊዜው እየተካሄደ አይደለም እና እንግዲህ ችግሮች ቢኖሩም እንደ ችግሩ አንጻር ያንን በማየት ለማህበረሰቡ በዓላቶቹን ዝግጅቶቹንም እንዲያከብር በእነዛ መንገዶች በመጠቀም ስቲል ግንኙነታችንና ንግዳችንን እየቀጠል እንገኛለን።
አንድ የመጨረሻ ጥያቄ ላስከትል። ደንበኞቻችሁ ከተለያዩ ባህሎች ከተለያዩ ሀገራት የመጡ ቢሆኑም በአሜሪካ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ የሚልቅ ይመስለኛል። ይህ ማህበረሰብ የእናንተን የመሰሉ ባህል እቃዎችን መሸጫ ተቋማትን መደገፍ ያለበት ምክንያቱ ምንድን ነው ብለህ ታስባለህ?
ትልቁ ነገር ይሄ ነው። አንድ ሰው ባህሉን እሴቱን ለመጠበቅ ማንነቱን ደግሞ እኛ ከአባቶቻችን የተረከብነውን ነገር ለልጆቻችን ለማስረከብ፣ ሁለተኛ ኮሚኒቲው አገርን ወገንን ለመጥቀም እንደነዚህ አይነት ቢዝነሶችን ሄዶ መርዳቱ ማገዙ ያ የምናየው ነገር እንዲቀጥል ማድረግ ነው የሚሆነው። በጣም የሚገርመው ሁኔታ ኢትዮጵያኖች ብቻ አይደለም፣ አፍሪካኖች እኛ ሞል ውስጥ እንዳለን ስለሚታወቅ በሚመጡ ጊዜ የሌላው ጋር ሄደው ለመግዛት ይፈልጉና የእኛን ሲያዩ ወደ እኛ መጥተው ይገዛሉ እና የሚገዙበትን ምክንያት ሲነግሩን እኛ ገንዘባችንን ኮሚኒቲያችንን የማይጠቅም ቦታ ላይ ሄድን ማጥፋት የለብንም እና እናንተን ቃመጠን ብንገዛ የስራ ዕድል ትፈጥራላችሁ፣ አገራችን አፍሪካን ኮሚኒቲያችንን ትደግፋላችሁ ነው የሚሉት። እና ስለዚህ ምንድን ነው በአንድ ድንጋይ ሁለት ወፍ ነው። ባህላችንን እሴታችንን ጠብቀን በራሳችን በወጋችን በባህላችን ማማርና መዋ ለራሳችንም ሆነ ለቤተሰቦቻችን እንዲሁም ለሌላው ማህበረሰብ ደግሞ ምን እንዳለን ምን እንደሆን ለማሳየት ትልቅ ገዛ ያደርጋል። ቀደም እንዳልኩትም ደግሞ የሀገራችን ኢኮኖሚ ማሳደግ መልኩ እነኚህ አልባሳቶችን ቁሳቁሶችን ነጡ ከኢትዮጵያ ስለሆነ የስራ ዕድል በመፍጠር አንጻር ከፍተኛ ጠቀሜታ አለውና ያ ነው።
ተስፋውን አዱኛ ለነበረን ቆይታ በእጅጉ አመሰግናለሁ። በሌሎች ርዕሰ ጉዳዮች ዳግም መገናኘታችን አይቀርም። በድጋሚ አመሰግናለሁ።
በጣም እኔም አመሰግናለሁ ቪኦኤን ለሰጣችሁን እድል። እኛም እንግዲህ ለበዓሉ ማናቸውም የሚፈልጉ ሰዎች በመምጣትም ሆነ በመደወል ተጠቃሚ መሆን ይቻላል። ወደፊት እኛም በራችን ክፍት ነው። እግዚአብሔር ይስጥልኝ። አመሰግናለሁ።
ጋቢናቬ መደመጥን ይቀጥላል። አብራችሁም ስለሆናችሁ ምርጫችሁ ስላደረጋችሁን እናመሰግናለን። የእሁድ ምሽት የንቃት መሰናዶ ነው እያዳመጣችሁ ያላችሁት። ለዛሬ በወር ውስጥ ከተሰሙ ለእናንተ ይሆናሉ በድጋሚ ቢደመጡ መልካም ናቸው ያልናቸውን ፕሮግራሞች ነው ያሰናዳንላችሁ። አሁን ደግሞ ወደ ስነ ጥበቡ ዘርፍ እንለፍ። ስደት በኢትዮጵያ ስነ ጥበብ እንዴት ይገለጻል የሚል አውደ ርዕይ በጀርመን ባህል ማዕከልና በዓለም አቀፉ የስደተኞች መርጃ ድርጅት አማካኝነት ተዘጋጅቶ ነበር። በድረገጽ አማካኝነት በኢትዮጵያና በጀርመን በታየው በዚህ አውደ ርዕይ ላይ ስራዎችን ያቀረበው አርቲስት ዮናስ ኃይሉ በእውነተኛ ታሪኮች ላይ የተመሰረቱ የስደትን መልከ ብዙ ገጽታዎችን የሚያሳዩ ስራዎችን አቅርቧል። የስነ ጥበብ ስራዎቹን ማንነትና አብሮነትን አጉልቶ ለማሳየት የሚጠቀምባቸው ዮናስ ስነ ጥበብ ማህበራዊ እውነታዎችን ለመነጋገርና የጋራ እሴቶችን ለማጎልበት ባለው ሚና ዙሪያ ከስመኝሽ የቆየ ጋር አድርጎት የነበረው ቆይታ እንደሚከተል ይቀርባል።
ስደት ከሰው ልጆች ጋር አብሮ በቁርኝት የኖረ ነው። በተለይ ግን በ21ኛው ክፍለ ዘመን በማህበራዊ ኢኮኖሚያዊና ፖለቲካዊ ምክንያቶች ስደት ያለማችን ቀዳሚ መነጋገሪያ ከሆኑ አጀንዳዎች መካከል አንዱ ሆኗል። የሁነታ የስነ ጥበብ ባለሙያና መምህር ለሆነው ዮናስ ኃይሉ ስደተኛ ማን ነው አስተዳደጅስ የሚለውን ጥያቄ እንዲጠይቅና በጥናት የተደገፈ የጥበብ ስራውን በአውደ ርዕይ እንዲያቀርብ መነሻ እንደሆነት ይናገራል።
ስደት ማለት የተቀመጠልን ታሪክ አለ። የሚሰደደው ሰው ማን ነው? የሚሰደድበት ምክንያት ብዙ ጊዜ ኢኮኖሚካል ነው ሊባል ይችላል። ፖለቲካል ኢሹ ሊኖረው ይችላል። የሌላውንም ዓለም የመመኘት ምክንያት ነው ሊባል ይችላል። ሪዝኑ የተለያየ ሊሆን ይችላል። ግን ስደቶች በሙሉ መጥፎ ናቸው ማለት አንችልም። ምክንያቱም በስደት ዓለምን የለወጡ በጣም ትልልቅ ማንነቶችን አይተናል። በስደት የተፈጠሩ ደግሞ ትልልቅ ሀገራትን አይተናል። አሜሪካን ሀገር በጣም ትልልቅ የሆኑ ለምሳሌ እንደነ አንድሪ ካርኒጊ ወይንም ሮክፌለር የሚባሉት አንተርፕነረሮች ከሌላ ሀገር በስደት መጥተው አሜሪካን ውስጥ ትልቅ ስምና ዝና አትርፈው የሄዱ ናቸው። እንደዚሁም ደግሞ በስደት ደግሞ ሀገሮች ሲጠፉ አይቻለሁ። ግን እኔ እንደ አንድ ግለሰብ ከፍተኛ የሆነ ትኩረት የሳበኝ ምንድነው ስደትን እንደ ስደትነቱ በጣም የተለያየ እይታዎች ተሞክሮዎች እንደዚሁም ፐርሰናል ኖሌጅ ተሞክሮ ስለሚሰጠን ከተለያየ አንግል ያየሁት ማለት ነው። እነዚህ ሁሉ አንግሎች ነው ናሬት ለማድረግ የፈለኩት ማለት ነው።
ዮናስ የስነ ጥበብ ስራዎቹን ያቀረበው ዘመናዊ ዲጂታል የፎቶ መተግበሪያዎችን ከባህላዊው የስነ ጥበብ ስራ ጋር በማደባለቅ ነው። በስራው ለማሳየት የሞከራቸው ታሪኮችን ለሰዓታት ቃለ መጠይቅ ያደረገላቸውን 8 የእውነተኛ ባለ ታሪኮችን ህይወት የሚያስቃኝ ነው። ከባለ ታሪኮቹ መሃል ከናቷ ጋር ከየመን ተሰዳ በአዲስ አበባ ጎዳናዎች ላይ ስትለምን ያገኛት የ8 አመት የመናዊትና በአሜሪካን ሀገር የሚኖረው ወጣት ይገኙበታል።
የመጀመሪያዋ ገጸባሪ አሚና ማለት ከሚድል ኢስት ተሰዳ የመጣች ነች ወደኛ ሀገር። የመን በጣም ጥሩ የሆነ የላይፍ ስታይል ነበራቸው እና በጣም ጥሩ የሆነ ኑሮ የሚኖሩ ነበሩ ማለት ነው። ግን በሀገር ፖለቲካ መዘበራረቅ የተነሳ እነዚህ ሰዎች በጣም ከምትወደው ወንድሟና ከአባቷ ተለይታ ከእናቷ ጋር ወደ ኢትዮጵያ ለስደት መጣች ማለት ነው። አባቷና ደግሞ ታናሽ ወንድሟ ደግሞ ወደ ፈረንሳይ ተሰደዋል ማለት ነው። እና ስደት ቤተሰብን እንደሚለያየው ያህል ደግሞ ሁለተኛው ገጸ ባህሪ ላይ ስመጣ ደግሞ አማን ቤተሰቦቹ የዳይቨርሲቲ ቪዛ ሎተሪ ተጠቃሚ ሆነው ቤተሰቦቹ ሲሄድ በጣም በልጅነቱ ነው የሄደው ማለት ነው። እና አማንን ደግሞ አግኝቼ የሱን የስደት ኤክስፒሪየንስ ተሞክሮ ሲነግረኝ ምንድነው የተሻለ ትምህርት እድል አግኝቷል፣ በጣም የተሻለ የመኖር ኦፖርቹኒቲ አግኝቷል። ግን ሁልጊዜ አውዳመት ሲመጣ ዲፕሬሽን አለበት ወይንም ድባቴ ያለው በፊት የነበረው ማንነት ህይወቱ ላይ አንድ የሆነ ተጽዕኖ አሳድሮበታል።
በርካታ አፍሪካውያን ወደ አውሮፓ የሚያደርጉት የሞት ሽረት ትግል የሞላበት ስደት በስደት በሄዱበት ሀገር የሚገጥማቸው እንግልትና የኑሮ ውጣውረድ የስደት ክፉ ገጽታዎች ጎልተው እንዲወጡ ያደርጓቸው ዮናስ በስራዎቹ ስደት ለባህል ልውውጥ እድገትና አብሮ መኖር ያደረገውን አስተዋጽኦ ለማሳየት እንደሞከረ ይናገራል።
ስደት ብዙ ጊዜ ኔጌቲቭ ፓርቱን ነው የሚያሳዩት። ያየሁት ነገር ምንድነው አውንታዊን ተጽዕኖ አለው፣ አሉታዊን ተጽዕኖ አለው። ወደ ሳውዝ አፍሪካ ብትሄጂ በጣም ትልቁን ኢንሪች ያደረገው ባህል እነ ሳልሳ እነ ታንጎ እንዲሁም ብዙ የላቲን አሜሪካን ባህሎች ከስደት የፈለሱ ባህሎች ናቸው፣ አድገው ሌላ ሀገር የፈጠሩት ማለት ነው። እንደዚሁም የተለያዩ የሆኑ የምግብ ውጤቶች በተለይ የተለያዩ የአለባበስ ውጤቶች የሰው ልጅ ሂዩማን ኤክስፒሪየንስ በመሰደድ ውስጥ የመቃኘት ነገር ስላለው ስደት የራሱ ጥሩ ጎን አለው፣ መጥፎ ጎን አለው።
ዮናስ ከአለ የስነ ጥበብና ዲዛይን ትምህርት ቤት በ2002 ዓመተ ምህረት ከተመረቀ በኋላ ከ35 በላይ አውደ ርዕዮችን በሀገር ውስጥና ከሀገር ውጭ አሳይቷል። በአሜሪካ በአውሮፓና በእስያ የሚገኙ የተለያዩ ሀገሮች ላይ የተደረጉ ውድድሮችን ከማሸነፉና የባህል ልውውጦችን ከማድረጉ በተጨማሪ በጣሊያን፣ ኳታር፣ ባህሬን፣ አሜሪካና ብራዚል በሚገኙ ሙዚየሞች ስራዎቹ ተቀምጠዋል። ሰነድ አባብ የተለያዩ ማንነቶች የውቀት ደረጃና አውነቶች ያሏቸውን ማህበረሰቦች የማስተሳሰር ኃይል አለው የሚለው ዮናስ በስራዎቹ በአብዛኛው እነዚህን የጋራ ሴቶች የሚያንጸባርቁ ናቸው።
ለምሳሌ በሰነድ አባብ ዲፕሊ ስለ ማንነት ማውራት እንችላለን፣ ስለ ባህል ማውራት እንችላለን፣ ስለ ሃይማኖት እንደዚሁም የሰው ልጅ የሚጋራቸው ፓወርፉል የሆነ ደግሞ ኢሞሽናል ኤክስፒሪየንስ ወይንም ስሜታዊ የሆኑ እውነታዎችን መጋራት እንችላለን። ለምሳሌ ስለ ፍቅር፣ ስለ ጥላቻ ወይንም ስለ ማንነት መነጋገር ስለምንችል ስነ ጥበብ ይሄንን የመናገር ኃያልነት አለው ማለት ነው። እና የኔ ስራዎች አብዛኛው የሚያጠነጥኑት ከማንነት ጋር በተለይ ስነ ጥበብ ለኔ በጣም ትልቅ የሆኑ የማህበረሰባዊ እሴቶችን መግለጽ የሚችል አቅም አለው።
የማንነት ጥያቄዎች በማህበረሰቦች መካከል የግጭት መንስኤ ከመሆን አልፈው ለብዙ ሰዎች ህይወት መጥፋትና ለሚሊዮኖች መፈናቀል ምክንያት በሆነበት በአሁን ወቅት ዮናስ ስነ ጥበብ ማህበረሰብን የማከምና የመፈወስ አቅም እንዳለው ይናገራል።
አንደኛው የስነ ጥበብ እሴት ምንድነው? ራሳችንን እንደ ሀገር እንዳንረሳ ሪማይንድ ያደርገናል። ለምሳሌ በጥበብ እጅጉን ያደጉ ሀገራቶች ሶስት ባህሪያቶች አሏቸው። አንደኛ ስለነበረው ነገር ጠያቂ ትውልድን ያፈራሉ። እዚህ ጠያቂ ትውልድ ካለ ታሪክ አለ ማለት ነው። ታሪክን ደግሞ አርካይቭ ማድረግ የሚችለው አንደኛው ፕላትፎርም ስነ ጥበብ ነው። በስነ ጥበብ ደግሞ የበለጸገች ሀገር የራሳቸውን ማንነት የሚያቆና ስለሌሎች ሰዎች ማንነት የሚያከብሩ ሀገራቶችን ስለሚፈጥር ስነ ጥበብ ከሁሉም ከፖለቲካም ከሃይማኖትም ከሌሎችም በላይ ነጻነትና ከፍተኛ ልዕለ ሐሳብ የሚስተናገድበት ፕላትፎርም ስለሆነ እጅጉኑ ለሶሳይቲ ለማህበረሰብም ለሀገርም እንዲሁም ለኢንዲቪጁዋል በጣም ትልቅ ህክምናዊ ወይንም ቴራፒቲክ የሆነ ይዘት አለው።
ዮናስ ከስነ ጥበብ ባለሙያነቱና ከመምህርነቱ ባሻገር የማህበራዊና አካባቢ ጉዳዮች አቀንቃኝም ነው። በቅርቡ ኳንዛ የተሰኘ የአፍሪካ ፍልስፍና ሐሳቦችን የያዘ በራስ ማየት ስነ ጥበባዊ ፈጠራ እምነት በራስ መተማመንና አብሮ መኖር በሚሉ ሐሳቦች ዙሪያ የስነ ጥበብ አውደ ርዕይና ውይይት ያካሂዳል። ከአካባቢ ጥበቃ ጋር የተያያዙ ሐሳቦች የሚቀርቡበት ከእናት ተፈጥሮ ጋር የሚደረግ ቃለ ምልልስ የሚል አውደ ርዕይ ላይም ስራዎችን ያቀርባል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የእሁድ ምሽት የንቃት መሰናዳችንን እዚህ ላይ ጨረስን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያማሃሪክ ላይ ለጋቢና ቪኦኤ ያላችሁ አድርሱን። ሳስተናግዳችሁ አምሽት የደንገረመው ነበር። ኤልያስ አስማረም መርሃ ግብሩን ሲያቀናብርልን ቆይቷል። እናንተም አብራችሁ ስለነበራችሁ እያመሰገንን ለነገው ምሽት በመደበኛ መርሃ ግብራችን እንገናኝ እንላለን። ደህና ደሩ። Yeah, I'll be thinking around.